ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን ዛሬ ማክሰኞ ጥቅምት 1 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጥቅምት 1 ቀን 1043 ቀናት አለፋቸው። በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። ዘረኝነት ዛሬ ዋናው የኢትዮጵያ ተውሳክ ሆኖ ሲገኝ ወላጁ ወያኔ ነው። ያቆሸሸንና ኢትዮጵያዊነትን ያጠቃብን ወያኔ ነው። መዘዙ ተርፎናል። በዘር ከፋፍሎ አዳክሞናል። በዘር ፖለቲካ ግን እርስ በርስ ላይለያዩ ወያኔም ኦህዴድም ተጣብቀዋል። ተሳክቶለታል ስንል ከኢትዮጵያዊነት ማማ ተንኮታክተን ወርደን ወድቀን በዘር በጎጥ ወደ መፈረጁ መደራጀቱ ስንከሰት ነው። ሸምበቆ ቢረዝም ምሰሶ አይሆንም በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሀተታ ነው። ከዜናው በመከተል ይቀርባል። በመጨረሻም የኢህአፓን አመሰራረት አስመልክቶ ከዚህ ቀደም አቅርበነው የነበረውን ዝግጅት በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
የተበላሸው ያገባዙ የትምህርት ስርዓት ሰሞኑን የ12ኛ ክፍል ተፈታኞች ላይ ሚዛኔ ለሽ አሳፋሪ ተግባር ፈጸመ። ጠባቦቹ ሌብነትን እንደ ትግል ስልት አድርገው ወደ ኢትዮጵያ የፖለቲካ መድረክ ወስደው ካመጡ ወዲህ እንደ ትልቅ ነገር ይፈራ የነበረውን የኢትዮጵያ ብሔራዊ ፈተና ስርዓት ማበላሸታቸው ይታወቃል። ውሻ በቀደደው ጅቦች ገብተው ይባስ ብለው መምህራንና ካድሬዎቹ ከተታ ተሳታፊ በመሆን በችርቻሮ ሳይሆን በጅምላ በተሰረቀ ፈተና ተማሪዎችን ወደ ዩኒቨርሲቲ ሲያግዙን ከርመዋል። ይህን የከረረ የገነነ የደነደነ ሌብነት ለመቀነስ ከተቻለም ለማጥፋት በአገዛዙ በኩል የተወሰደ ምንም አይነት እርምጃ አለመኖሩንም ለማወቅ ችለናል። ይባስ ብሎ አዲስ አሰራር አመጣው ብሎ አገሪቱን 1 ሚሊዮን ብር ኪሳራ ውስጥ ከተታል። ይባስ ብሎ አዲስ አሰራር አመጣው ብሎ አገሪቱን 1 ቢሊዮን ብር ኪሳራ ውስጥ ከተታል። በዚህ አገዛዙ የፈተና አካሄድ የተፈጠሩትና ተሰጡት ተማሪዎች መወለዳቸው የመኪና አደጋ ይድልኝ መሰበር የሞትና መቁሰል እንዲከሰትም ተደርጓል። ከዚህ በፊት እንደተለመደው ዘንድሮም ቢሆን እዛው ከጅማ ዩኒቨርሲቲ ተሰርቆ የወጣ ነው የተባለው የእንግሊዘኛና የሂሳብ ብሔራዊ ፈተና በኢንተርኔት ሲዘዋወርም ታይቷል። ከፈተና በኋላ የተነሳ ይሁን ከፈተና በፊት ብቻ እንደድሮው በቴሌግራም በህብረት የተወሰኑ የካድሬ ልጆች ስልክ አጭበርብረው ይዘው ገብተው ፎቶ አንስተው መበተናቸውም አልቀረም። ሆነ ግን ጽዋንን ሊያርድ ሆሮ ጉድሩ ሲገባ ኢንተርኔት የሚዘገው አገዛዙ ለፈተና ወረቀት ፍርቆትና ስርጭት ለማስቆም ግን ኢንተርኔት ለመዝጋት ፈቃደኛ አይደለም። ከፌደራል ፖሊስ በተተኮሰ ጥይት በጅጅጋ ዩኒቨርሲቲ 12ኛ ክፍል ተፈታኞች መቁሰላቸው ተሰማ። በጅጅጋ ዩኒቨርሲቲ የተፈተኑ በሚገኙ ተማሪዎች መካከል ግጭት ተነስቶ ነበር ተብሏል። ግጭቱን ተከትሎ የፌደራል ፖሊስ በተተኮሰ ጥይት የቆሰሉና የሞቱም እንዳሉ እየተነገረ ይገኛል። ቁስለኛ ተማሪዎች ጅጅጋ ሪፈራል ሆስፒታል በጤና ጣቢያዎች ተወስደው በመታከም ላይ ናቸው ተብሏል። አገር አቋራጭ ድረክ ጭነት መኪና ሹፌሮች በጋይ ከለላ እጥዎች ጭንቅ ውስጥ መሆናቸው ተገለጸ። ከ15 ቀን በላይ የሆናቸውና በበረሃው የቆሙ ጭነታቸው የተበላሸ ባቸው የጭነት መኪኖች ህግ የሚያስከብር አካል ባልመኖሩ የጫካ ሲሳይ ሆነዋል። በተለይ ባለደረቅ ወደቧ አንገርጉትን መንገድ ወይም መስመር መንገዱን ከፍተኛ የከባድ ጭነት ተሽከርካሪ ፍሰት ያለበት የሀገራችን ካሉት ከተሞች አንዱ ከመሆኑ ጋር ተያይዞ እኛ በየኛ ብቻ እሳቤ ከፍተኛ ችግር ውስጥ ነን ብለዋል። ሆኖም ግን ይላሉ የአካባቢው ነዋሪዎቹ እንደምታዩት ከጉቲ ከተማ እጭ ነው ወደ ማል ሀገር ተመጓጓዝ ላይ ያሉ በመንገዱ ብልሽት ምክንያት ተደርድረው ከ15 ቀን በላይ የሆናቸውና በበረሃ የቆሙ ዛሬም አገዛዙ ፍቱን አዝሮባቸው በጭንቅ ውስጥ ናቸው ብለዋል። እናም ይህ የተጫነ ህል ለበረካታ ጊዜ በመታሸጉ በዝናብና በፀሐይ የበሰበሰ ነው ራይ ፍተ ያለ እያሉ ቢገኙም እንኳን ምንም አይነት መፍትሄ እንዳላገኙም አሁንም በመረት የረጅም ርቀት አሽከርካሪዎች ፍርስ ተልተዋል። ዛሬ በአንድ አንድ አካባቢ የሚደረጉ የአገዛዙ ኃይሎች ጭፍጨፋ ነገ ሁሉንም ያገሪቱ አካባቢዎች ስለሚያዳርሱ ወጥ በሆነ መንገድ መታገል እንደሚገባ ተገለጸ። የወለገው መነሻ ነው እንጂ የንጹሃን ፍጅት ጫፍ ዛሬም አልተነካም። በማልሽዋ ባርሲ በባሌ ባህረር በድርጃዋ በኢሊባቡር በጉጅና በጎረና እንዲሁም በሌሎች አካባቢዎች ከ15 እስከ 20 ሚሊዮን የሚገመተውን በርካታውን ሰፊውን ህዝብ ዛሬም ጭፍጨፋው ስለሚቀጥል ሌሎችም በንቃት አገዛዙን ከነግብራ አብሮቹ መታገል ይገባል ተብሏል። ተረኞቹ አሁን እያሳሰባቸው ያለው የድካሙ ጉዳይ ነው። ይህም ሁሉን ህዝብ መቸገለን እንደሚጨርስና የራሳቸውን ከተረኞቹ ውጪ የሌለ የሌለባትን ሀገር መቼ እንደሚመሰርቱ የሚያሰጋቸው በዘመቻ ላይ የሚያፍሱት ጉልበት ነው። አሁን መታራ አልፎ ወደ ማልሻው አዲስ አበባ የተጠጉ ሲሆን በተቆጣጠሩባቸው አካባቢዎችም ድብድብየውንም ጀምረውታል። መርቲም እንዲሁ በእጃቸው ወርቋል። አሁንም በስፋት ስብጥር ህዝብ የሚገኝበት አካባቢ በአገዛዙ ኃይሎች በቁጥጥር ስር ገብቷል። ወለግ በተለያዩ ወረዳዎች ሰው የሚገኙ አንዳንድ የገጠር ቀበሌዎች ላይ ትንኮሳ እያደረገ ህዝባዊ ኃይሎችን በሽምቅ እየገደለ ወደ ጫካ መመላለስ ከጀመረም ሰነባብቷል። ወያኔዎች የኩናማን ህዝብ በማስገደድ ወደ ጦርነት እየማገዱት ነው። በዚህ ጦርነት የሚወረረውን ብቻ ሳይሆን የትግራይ ውስጥ ያሉትንም የከፋ ፍጅት እየፈጸመ ነው። በተለይ የኩናማ ህዝብ በበርካታ ሰቆቃ ውስጥ እንደሚገኝ ገልጿል። በዚህ ጦርነት በልዩ ሁኔታ ወደ ጦርነት የተማገደ አካባቢ እንደ ኩናማ ግን የለም ሲሉ የአይንማኞች አክለዋል። ወያኔ በመራብ በኩል የከፈተው ጦርነት ያለ መሳሪያ ከፊት አሰልፎ ያስፈጀው የኩናማ ህዝብ ነው። በተከታይ በኩል ወጣት አዛውንት ሳይቀር የህዝብ ማዕበል በሚል ኋላ ቀር የጦርነት ስልት እንዲያልቁ ተደርጓል። በየቤቱ ዞሮ ሰብስቦ በጎዳና ተዳዳሪ የቀን ሰራተኛ እና ጦማዳሪዎችም ሳይቀር ለጥይት ማብረጃ ተደርገዋል። የኩናማ ተወላጅ ወደ ወያኔ ስልጣን መጥቶ አያውቅም። በወያኔ ስልጣን ዘመን ከዘረፈውም አልተጠቀመም። በጦርነቱ ግን ጦርናን ካሴ ባዶጁንም ጭምር ይዞ እንዲዋጋ ተደርጓል። ህዝብ ወያኔ በኩናማ ህዝብ ላይ እየፈጸመ ያለውን አስቀያሚ ጉዳይ ተመልክቶ ድምጽ እንዲሆናቸው የኩናማ ማህበረሰብ ገልጸዋል። በሀገሪቱ በየቦታው በአገዛዙ እረፍት የለች ኩናማ የታና ጩኸት ቀጥሏል። በሰሜን ትግራይ ጦርነቱ ቀጥሏል። በራያ የቆቦ ሰው ወደ ወልቃይት እቃውን ሸክፎ መሰደድ ጀምሯል። ወያኔ በዋጃ በኩል ሰራዊቱን እያስጠጋ ነው። መከላከያ አንዲት ጥይት በራያ በኩል ወደ ትግራይ ኃይል እንዳይተኩስ በአገዛዙ ታዝዟል። ከአስፋልቱ በቀር ገጠሩ የራያ ህዝብ አሁንም በወያኔ እጅ እንደሚገኝ ታውቋል። የመደበኛ አደረጃጀት ተብለው በባዕዲን እንደ ከብት ተነድተው ዘብጥያ የተወረወሩት ከ12 ሺህ በላይ የአማራ ፋኖች እስካሁን የት እንደደረሱ የታወቀ ነገር የለም። ወነግ እዚህ በሸዋ መንግስት ነኝ ብሎ ግብር ማስገበርም እንደጀመረ ፍንጮች ይጠቁማሉ። አፋኙ ፍራስ ባጠመደው የሸራ ወጥመድ ህዝብ መልሶ ሊያጠምደኝ ነው ብሎ ተጨንቋል። ባህር ከተማ በስራት የጸጥታ ኃይሎች ተሞልታለች። ከዲፖ አልካን ያለው ዋና አስፋልት በስራት የጸጥታ ኃይሎች ተዘግቷል። ምንም አይነት ተሽከርካሪና ሰው መንቀሳቀስም አይቻልም በማለት ካድሬዎቹ ህዝቡን እያስጨነቁ ይገኛል። የትኛው ማቅጣጫ ወደ ከፍተኛ ፍርድ ቤት የሚወስደው መንገድ ከርቀት ተዘግቷል። የባህር ከተማ ህዝብ የሰርቪስ የህዝብ አገልግሎት ሰጪ ተሽከርካሪዎችና የግል ተጠቅሞ መንቀሳቀስ ቀበሌ 16 እና 13 በአብዛኛው ቦታ ላይ ክልከላ በቀጥረኞቹ ተጥሏል። ማንኛውም የሚከፈል ዋጋ በደስታ ለመክፈል የተዘጋጀ ቆራጥ ትውልድ መፈጠሩ ያልገባው በድኑ ፍራት የሚከፍለው ዋጋ ቀላል ነው ባይባልም ከመሸነፍና ለህግ ከመቅረብ የሚያድነው ምድራዊ ኃይል የለም ሲሉ ድንብሩን ያዩ አካላት ገልጸዋል። በሰዓቱ የነበረ ዜና ይህን ይመስል ነበር። ተቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር መልካም ቆይታ።
የማክሰኞ ጥቅምት 1 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ሸምበቆ ቢረዝም ምሰሶ አይሆንም። ሞቅ ሞቅ ሲበዛና ሁሉም ነገር ያማረ የሰከነ መስሎ ሲታይ የደላጥ ቢያርበኛው ቁጥር ከመጤፍ ዱቄት ይሆናል። በተመክሮ ያየነው ነው። ወያኔም ሳይቀር ለስልጣን ሲበቃ ስንቱ እንዳጨበጨበ ልጆቻችን እንዳላቸው የምንረሳው አይደለም። ይህ ግን መሰረት የሌለውና ከመቅጽበት የሚተን መሆኑን ከማሳሰብ ወደኋላ ብለን አናውቅም። ድርጅቶች ፈልተው ለምንስ ወዲያውኑ ይከስማሉ? በድንቡሽት ላይ የተሰራ ቤት እንዲሉ ወያኔ ስልጣን ሲይዝ ሊደረግበት የሚገባውን ቁርጥ ትግል ለማቆላሸት ብዙ ዘዴዎችን ፈጥሮ ህዝብን አደናግሯል። በቅድሚያ መጠቀስ ያለበት ህዝቡ ጦርነት ሰልችቶታል የሚለው ቅስቀሳው ነው። ህዝቡ የተለቸው ጦርነት ሳይሆን ጭቆና ነው ብንል ሰሚ ጠፋ። የሰላም አባወራዎች ነን ባዮች ፕሮፌሰሮች ሳይቀሩ ፈሉ። መላንጂ ዱላ መጥፎ ነው የሚሉን ወያኔን በትጥቅ ትግል ገና ሳይደላደል እንፋለመው ኢህአሰን እንስታደግ ቢባል እንዲሁ ሰሚ ጠፋ። ወያኔ፣ ሻዕቢያ፣ ሱዳን ባዕዳን ተረባርበውም ሊያጠቁት ቻሉ። ሰላም ዴሞክራሲ ባጠጠበት ድራሹ በጠፋበት አገርና ስልጣን ባምባገነን እጅ በገባበት ሁኔታ ሰላማዊ ትግል ሰበካው ራስን ለጥፋት ማጋለጥ ከመሆን ሌላ ሊሆን አልቻለም። ለነገሩ የሰላም ትግል አቀንቃኞች ያንንም ዛሬም በተጨባጭ ይህን ትግል ሲያካሂዱ ለማየት አልታደልንም። ሌላው የወያኔ ዘዴ መደራጀትን ጥፋት አድርጎ ማቅረብና መቀስቀስ ነበር። ወያኔ ራሱ ተደራጅቶና ተለጣፊዎቹን ኮልኩሎ ህዝብ ግን ተደራጅቶ እንዳይታገለው ጣረ። አወቅን ባይ ምሁር ተብዮች ይህን ሐሰት በማስተጋባትና ህዝበኝነትን ባሉታዊ በማንገብ ድርጅቶች ማዕከል መዋቅር ዲሲፕሊን ማዕከላዊነት እያሉ የህዝቡን ትግል አበላሹ አኮላሹ ብለው መለፈፉን ተያያዙት። ይህም ሂስና ክስ በተለይ ወደ ኢሃፓ የተነጣጠረ ነበር። የድርጅትን አስፈላጊነትና ወሳኝነት በመቃረም ህዝብን ወደ መንጋነትና ያልተደራጀ ስብስብ ለማውረድ ተሞከረ። በተወሰነ ደረጃም እስከዛሬ ሰርቶላቸዋል። ያብዛኛው ቀውስ መከራችን ምንጭ ወያኔ የተባለው ግንጥ በመሆኑ እነሆ እስከዛሬ በዘረጋልን ወጥመድ ገብተን ተበክለን የዘር ፖለቲካ ሰለባና ድርጅትና መሪ ያጣ አሳዛኝ መንጋ ሆነን ተበታትነን ተልፈስፍሰን እንድንቀር አድርጎናል። ዘረኝነት ዛሬ ዋናው የኢትዮጵያ ተውሳክ ሆኖ ሲገኝ ወላጁ ወያኔ ነው። ያቆሸሸንና ኢትዮጵያዊነትን ያጠቃብን ወያኔ ነው። መዘዙ ተርፎናል። በዘር ከፋፍሎ አዳክሞናል። በዘር ፖለቲካ ግን እርስ በርስ ላይለያዩ ወያኔም ኦህዴድም ተጣብቀዋል። ተሳክቶለታል ስንል ከኢትዮጵያዊነት ማማ ተንኮታክተን ወርደን ወድቀን በዘር በጎጥ ወደ መፈረጁ መደራጀቱ ስንከሰት ነው። ይህን አደረጃጀት ከጥቅሙ ጉዳቱ ያመዝናል ብንልም የፕሮፌሰርን ማአህድ መደራጀት ያልተቃወም ነው በጎጥ ደረጃ ለመቆም ሳይሆን ኢትዮጵያዊነትን አስቀድሞና አክብሮ አጋር ያጣውን ክፍል ለመታደግ ታቅዶ መሆኑን በማገናዘብ ነው። ብሔረተኝነት በመሰረቱ አገርን ህዝብን በጎጥ የሚከፍል አብሮነትን ከስር መሰረቱ የሚጻረር ከይዘቱም አድሃሪ የቡርዣ አቋምና ርዕዮተ ዓለም ነው። የድርጅት መኖር ወሳኝ ነበር ነው ስንል ሐቅ መሆኑን ተጨባጭ ተመክሯችን ያረጋግጣል። በ1997 ዓመተ ምህረት በህብረት ተደራጅተን ምርጫ በተባለው በዚሁ ስብስብ ስር ስንገባ ዋናው ያነሳነው ጥያቄ ወያኔ ቢሸነፍና ልቀበልም ቢል ምን እናደርጋለን? ምንስ ነው ኃይላችን አቅማችን የሚለው ነበር። ለዚህ ያገኘነው መልስ ወያኔ ምርጫ ቢቀማን አሜሪካ አይፈቅድለትም የሚል ለመሆኑ መረጃው አለን። አሜሪካ ግን የወያኔ ቅሚያና ግድያን ደግፎ የተቃዋሚ ድርጅት መሪዎችን መታሰር አጥልቆ እንደተገኘ የምናውቀው ነው። የቅንጅት ደጋፊነን በሚል በሺዎች ዜጎች ሲሰለፉ ይህን ስሜታዊ ማዕበል ወደ ድርጅታዊ ይዘት መቀየር ባለመቻሉ መሪዎችን አጅቦ ከርቸል ሌበር መሸኘት እንጂ ትግልን ተቀናጅቶ መቀጠል አልተቻለም። ይህን ድግመት በጊዜ ለሚመለከታቸው ጠቁመንም ነበር። ወያኔ ድርድር ሲልም ጊዜ ሊገዛ መሪዎችን ሲጨብጥ ፎቶ የተነሳው ለተንኮል ህዝብን ለማስቆጣት መሪዎቹን ከህዝብ ለመነጠል መሆኑን ከመሆኑም በፊትና በኋላ በሚገባ ጠቁመን ነበር። ድርጅትና ማዕከል የሚያስተሳስር መርሃ ግብርና ማዕከል የሚሆን አመራር ጥብቅ ዲሲፕሊን ህግና ደንብ የግድ ያስፈልጋል። አለበለዚያ መፏለል መዝረክረክ ለጥቃት መጋለጥ መበታተን እጣ ክፍላችን መሆኑ ከቶም አይቀርም። የተደራጀው ጠላት በላያችን ላይ ይጠነክርብናል፣ ያጠቃናል፣ ይጎዳናል። ስለዚህም የህዝብን በሚገባው መደራጀትና መታገል ማዕከላዊነትና ሙያተኛነት አሰራር የሚጻረሩ ታጋይ ተብዮች በተጨባጭ አቋማቸው የህዝብን ትግል የሚጻረር ነው። ዛሬ በተለይ በአማራው ህዝብ ላይ ፍጅት ሲደርስ በስሙ ተደራጅተው የቆዩት ምንም እንዳልታደጉት እንዳልጠቀሙት ባይናችን ያየነው ነው። ፋኖ በሚል መሰባሰብ ተሞክሮ የተደረገው ትግልና የተከፈለው መስዋዕትነት ፍጹም የማይካድ ቢሆንም በዚህ ህዝብ ላይ እየተሰነዘረ ያለውን ጥቃት ስናይና በሺዎች ፋኖች ሲታሰሩና ከስማቸው ባሻገር ድርጅት ሆነው ሊቆሙ አልቻሉም ሲባል ስንሰማ አሁንም ድክመቱ ድርጅትና አደረጃጀትን መመልከቱን ማንሳት የግድ ይሆናል። የጋራ መርሃ ግብር የለም፣ የሚያቀናጅና የሚያስተሳስር ማዕከል የለም፣ የጋራ አመራርና ኃላፊነትም የለም። ባጭሩ ድርጅት የለም። ኦነግ ድርጅት አይደለም በሚል ለምን ይተች እንደነበር መዘንጋት አይገባንም። ያን ሁሉ ጊዜ አንድም ተቀላላ ጉባኤ አድርጎ አመራር ያልሰየመ ታጋይ ህዝብ ራሱን ከጥቃት ሊጠብቅ የሚፈልግ ህዝብ መደራጀት አለበት ምንም ግን የለውም በድርጅት መስክ ደግሞ ከማንም መበደር መዋስ እንደነ ኮሎኔሉ መቅዳት መኮረሽ ሳንገደድ የራሳችን ደማቅና ዘርፈ ብዙ ተመክሮ አለን ያኔ ስንደረጅ ሙያተኛ አሰራርን እውን ስናደርግ ሺዎች ሲታሰሩ ብዙ መቶ ሺዎች ሲነሱ ሲያምጹ ለማየት እንበቃለን ከመደራጀት ይልቅ እገሌዎችን በተክለሰውነት ገንዞ መፍትሄን መሻቱ የሚበጅ አይሆንም ድርጅት ይቅደም የታሰሩትን የፖለቲካ እስረኞች ሁሉ በተደራጀ የጋራ ትግላችን እናስፈታ
አድማጮቻችን በማስከተል ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። መጋቢት 24 የአዲስ ስርዓት አዋላጅ ቀን። መጋቢት 24 ቀን 1964 ዓ.ም ተመረጠ የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላም ኢሃፓ ሊመሰረት ቻለ። ይህ የጭቁኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚህ እዚያ ተመሰረተ መስራቾቹም እነገሌ ናቸው መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻዕቢያ ወዘተ ናቸው። ዋናዎቹ ኢትዮጵያውያን መሆናቸው ተክዶ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጻደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢህአፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስራታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፈ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢህአፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ ምስረታ ግን ማንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። ሐቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢህአፓ ጓዶችን በቅድሚያ በአገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም፣ አወቅን ብለው ቢቀሩም። መስራች ጉባኤ የት ተደረገ? ምንስ ተካሄደ? እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሐቅን እንዳይተካ ማለት ነው። ኢህአፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢህአፓ እንጂ የተማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍንባዮቹ ግን አሉባልታ አሉባልታቸውንና ቀሸታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢህአፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከኢህአፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና አፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢህአፓ መቼና በምን ሁኔታ እንደ ተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢህአፓ በ1964 ዓመተ ምህረት ተመስርቶ በ1972 ዓመተ ምህረት አልፈረሰም። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያኔና ዛሬም ቢሆን ረጅም ጥቃት ከደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢህአፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። በአጭር ጊዜ ግን ምልአተ ህዝቡን አደራጅቶ ሊያታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ኢህአፓ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ኢህአፓ አቤታዊ ስር ነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመንም። ካዲዎች፣ የስልጣን ጥመኞች፣ በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም بيقولوتم درجتو واناو متاوكيو صنات حزباوينت قراتنت ونينا ايتيوبياوينت هونو باشتوال كابا يتاقلو بهرسب صوتاف ايلي لچكونو ايتيوبيا حزب نبر اهونم نو لزيم نو بفاشستوش قبابوش زمناوي قني گژوچنا تگنتاوچ ሁሉ ማለትም ባገራችን ጣራቶች ጥቃት የደረሰበትና እየደረሰበትም ያለው ያፓን መልካም 41ኛ አመት ስንለው መገንዘብ የምንገደደው ሀቅ ያኔ ለኢሃፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች ባልዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመጣም ይያሉን መሆኑን ነው ማሬል ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቁኖችና ለዓላዊነት ላገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛም ባገነነና ሀገራት ኪቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረን ፀረወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊፈልቡና እይታውንም ወደ ሆዱና ቦጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ፀረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢሃፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል፣ ድልም የህዝብ ትሆናለች። አድማጮቻችን በዛሬው ከታሪክ ማህደር ዝግጅታችን ሁለት ያባን በሚመለከት በሐምሌ ወር 1993 ዓ.ም ተመረተ ከታተመ ጎመጽየት ያገኘናቸውን ጽሑፎች በተከታታይ እናቀርባለን።
ባላፍታጋዎች መስዋዕትነት ለ29 ዓመታት የተዘለቀ የትግል ጉዞ ርዕሱ ነው። ጭቁን ኢትዮጵያ ህዝብ አድሮትን በመፋለም የተነሳው በየካቲት 1966 አልነበረ። የጭቁን ኢትዮጵያ ህዝብ ትግል በየካቲት ተጀመረም አይደለም። ከየካቲት 1966 ቀድሞ ከየካቲት በፊት አያሌ ህዝባዊ አመጾች፣ አያሌ ንቅናቄዎችም ነበሩ። የደሃ አርሶ አደሮች አመጽ፣ የጭቁን ብሔራት ትግል፣ የላባደር ድርጅታዊ እንቅስቃሴ፣ ያልተሳካው የታሳስ መፈንቅለ መንግስት፣ የተማሪዎች ዲሞክራሲያዊ ሀገር አቀፍ ንቅናቄ፣ እነዚህ ሁሉ ከየካቲት የቀደሙ ለየካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት፣ ለመሬት ጥያቄ፣ ለኩልነትና ለፍትህ፣ ለመንግስት ስልጣን ሰማይና ምድር ያናወጠ መላገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ጭቁኖችና የተገፉ ባንድነትና በአገር አቀፍ ደረጃ ብሮ ከመአመጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ምላተ ህዝቡ ዛሬ የሚታገልላቸው የሰባዊና ዲሞክራሲያዊ መብቶች መከበር፣ ፍትህ እኩልነት ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው እንቅስቃሴዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋ አላፍ ጭቆኖችና ምዝብሮች እጅግ አመረረው በዝበዛን ላንዴ ለመጨረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲት አብዮት የካቲቱ ትግል ግቡን አልመታም። ምዝብርና ግፉዋን ወገኖች የታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙሃን ጭቁን መዳፍ አልገባም። ጭቁኖችን የሚያር ምዝብሮችን የሚጨፈጭፍ አፈቅቤ ልበጩቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል በአበቡዝ ነጥቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋኑን ህዝብ መደባይ መጠይቅ የተከናባበረ የትግል ፕሮግራም በጸረ ፖለቲካ መስመር አርቅቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚከተክስ መሪ ድርጅት ያለመኖሩ ነበር። የገነ በካቲትም ሆነ ከዚያ በፊት የተደራጁና በህቡ የሚሰሩ ድርጅቶች አልነበሩ መደሚል ድምዳሜ የሚመራ አይደለም። ከካቲት 1966 እስከ ነሐሴ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፓ በህቡ ሁሉናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፖጋንዳ ስራዎችን ሰርቷል። የሳቶላፍን እየገረፈው በእንቅስቃሴው መካከል ተማግዷል። መሰረታዊ ፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በጥራ ሳይንሳዊ ሪዮት በማጥናት ቀና የፖለቲካ መስመሮችን ተቆሟል። በዚህ የትግል ወቅት ራሱን ይፋ ከመውጣቱም አስቀድሞ በመላተ ህዝቡ የሥራ ማቆም አድማዎች የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለመላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ግልጋሎት የማበርከት ታሪካዊ ተልእኮውን ለመወጣት ጥረት አድርጓል። ተልእኮውንም ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲሄድ የፋሽስት ተርግጸር ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራዎች የማጋለጥ ጥያቄ ክብደቱ ሲጨምር ያፓ የላባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት ዓመት ተኩል የህቡ እንቅስቃሴ በኋላ የህዝቡ ጠላቶችን ለማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ ኩልነት ዲሞክራሲ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፓ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ የመጣውን የህዝቦች ግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁ ናቴ ነበር። በካቲት ታላቅ የትግል ተሳትፎ ያሳየውን የላባደሩ መደብ የሶሻል አብዮት መሪነት ማረጋገጥ በፓርቲው አማካይነት ተልእኮ ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተጨባጭ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና አቀኛና ህዝባዊ በሆነ ፓርቲ አማካይነት የጭቁኖችን የትግል የድርጅትና የትጥቅ ዝግጅት ማሰናዳት የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል ለህዝባዊ ስርዓት ግቡን መታገል ከላኞቹ ከሁለቱም ማይነጠል ከነሱም የሚፈልቅ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ አድ በሚል ስያሜ ተመስርቶ በነሐሴ ወር 1967 ራሱን ይፋ ያወጣው የኢትዮጵያ ህዝብ አብዮታዊ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረም። ያነገባቸው የህዝብ ጥያቄዎች በግልጽ ያስቀመጠው ፕሮግራሙ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ አርሶ አደሩ ተማሪው ምሁሩ ሴቶች ወታደሮች በኢትዮጵያ ህዝብ አብዮታዊ ፓርቲ ጥራስን ለመሰለፍ ጊዜ አላባከኑም። ዲሞክራሲያ በትሟ እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች በመዘርጋትና ልዩ ልዩ የህቡ ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበርም መርቷል። ኢህአፓ እጅግ አጭር በሆነ ጊዜ ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራት ተጋድሎ ውጤታማ ሊሆን አልቻለም። ፋሽስቱ ደርግና ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ ባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁ ያፓ በራሱ ውስጣዊ ችግር በአመራሩ መመታት በጠላቶቹ ርብርቦች በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅቱ ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሀፓ የትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በምቾት መቅዘፍም አልሆነም። የላባደሩ ፓርቲ ታሪጋ የተልኮን እንደ ልፍኝ ፌዝና ተርባ ላየውም አብዮት የራስ ግብዣ የጥልፍ ጠለፍ አይደል እንዳይደለ የሀፓ ሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታገሩም በመከራ ይጠልፍ ብሎ እንዲነሳ የሀፓም የቀለመው ልምድ ነበር። የቱንም ያህል የፋሽስት ደርግና የባንዳ ምሁራን ጸረ አብዮትና ጸረ ድርጅት ምናል ይበረታም ደግሞም ሌሎች ወገኖች የጥቃት እርምጃ ቢሰነዝሩበትም ከጉዞው አልተገታም። ወደፊትም ዘለቀ እንጂ ያፓ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጎልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ወረድ ቢገጥመው ለ9 ዓመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያ አንድነትና ለዋላዊነት ያለውን ጽኑ አቋም ወዘተ ያፓ ለ9 ዓመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ ታጋይ አታጋይ ድርጅት ነው። ይህ አንጋፋና ግንባር ቀደም ድርጅት ከደርግና ግብረበሎች ባልተናነሰ ባለው ስርዓት የተወገዘ በቀንደኛም ጠላትነት የተፈረጀ በመሆኑ ሀገር ቤት ውስጥ ነፃ እንቅስቃሴ ለማድረግ ባይችልም ዳርበኞች ግንባር የገጠሩን የትግል ከማካሄድ አልገታም።
ኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢሃፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢሃፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዚያ ወር 1964 ዓ.ም የኢትዮጵያ ህዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓ.ም አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቡዕ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢሃፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱን እና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ያባላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺ በሺ ወጣቶች የያፓን የህዝብ ጥያቄዎች አንገበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ያባ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰባዊ ህልዲና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢሃፓን ስፋጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ኢሃፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢሃፓና ለህዝባቸው ቤዛ የከፈሉ የጦር አባላት የሆኑ የኢሃፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦር አባላት የኢሃፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቀንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዲሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢሃፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓ.ም ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአባ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የአባ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአባ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢሃፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢሃፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እንብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ የኢሃፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳለቃ ወልደ መንህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቅዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ ያባላ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13/1967 የግፍርሽና ሻምበል በላይ ጸጋዬ ዮሐንስ ፍትዊ ተስፋዬ ታከለ መጣለቃ ካርሚያዲሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከመድር ጦር መሐንዲስ ክፍል ተፈውተዋል። ስድስቱም ታጋይ ወታደሮች ለፍትህ ለእኩልነት ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መጣለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ ሶስቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋት አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ ማለት ያላዋቂ ያስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። አርሚ አቪዬሽን ውስጥ የአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች የሶስቱ የህዝብ ልጆች የካፒታን ጸጋዬ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢሃፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መጽዋት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም እየተዘጋጁ በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢሃፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢሃፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢሃፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢሃፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
ሂደን ንሙት እስቲን ጠይቅሽ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዮች ጭካኔ ከሀገር እንሰደድ እንፈነቃቅ እስኪን ጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንት ጊዜ እንቀበር ስንቴስ እንታሰር ስንት ጊዜ እንድማ ስንት ጊዜ እንጩ ለአንድነት ለክብርሽ ለህዝቦችሽ ክብር ወፌላላ እንግባ ህይወት እንገብር ስንቴስ እንታፈን ስንቴስ እንዘግዘግ ባርመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ እናት ዓለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናት ዓለም ኢትዮጵያ የደመረች ጧትና ማታ ደግ ይመጣል እያን ስንጸልይ ስንመኝ አንቺ እናት ዓለም የኛ ጣፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባላ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉርጓር ሲጣሉ አንቺስ ከምታውቂው ምን አላልነው አለ በጊዜ በወቅቱ አላፊ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለቱ ምን አላልነው አለ እናት ዓለም ግፉ እንዲቆምልን መከራው እንዲጠፍ ያለንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጭ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብሰሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼውን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ንገሪን ግድ የለም ወደንም ጠላንም እንገፋለን እኛ ሌላ እናት የለንም አቦ እስከ መቼ ድረስ ገዳ እያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንቴ ስንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሆነን እስር ቤት ስንቱን እንለምን እንበላ ቤታ ቤት አንቺ እናት ዓለም ኢትዮጵያ የደመረች ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን እንኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንቴ ስንቀበር እናም ልጠይቅሽ ኢትዮጵያ እናት ዓለም